የባይደን ዓመት ስኬቶችና ፈተናዎቻቸው። ፕሬዚደንት ጆ ባይደን የመጀመሪያውን ዓመት ሥራቸውን ትናንት እኩለ ሌሊት ላይ አጠናቀዋል። ዛሬ ሁለተኛውን ዓመታቸውን ጀመሩ። በዚህ አንድ ዓመት ውስጥ ግን 46ኛው ፕሬዚደንት ያላቸውን ተቀባይነት የሚያሳዩ ቁጥሮች በሕዝብ ዘንድ በየዕለቱ የሚካሄዱ ክትትሎችና ጥናታዊ ቁጥሮች ናቸው እያሽቆለቆሉ መጥተዋል። ፕሬዚደንቱ ለመሠረተ ልማት ግንባታ የሚውል የ1 ትሪሊዮን ዶላር በጀት አጸድቀዋል። በዚህ አንድ ዓመት ውስጥ ሌላ ምጣኔ ሀብቱን ለማነቃቃት ይውላል ያሉት ለማኅበራዊ ድጋፎችም የሚውል የ2 ትሪሊዮን ዶላር አካባቢ 1.9 ትሪሊዮን ዶላር በጀት ለማጸደቅ በሁለቱም ፓርቲዎች እንደራሴዎች ዘንድ አጠቃላይ ሊባል የሚችል መግባባት ላይ እንዲደረስ አድርገዋል። ግሽበቱ ግን አሁንም እጅግ ያሻቀበ ነው። ኮቪድ-19 አልበገር ብሏል፣ እያንሰራራ ነው። ዓመቴን ከባድ አድርገውታል እነዚህ ፈተናዎች ብለዋል ፕሬዚደንቱ ትናንት ለጋዜጠኞች በሰጧቸው ቃለ ምልልሶች ላይ። ፕሬዚደንት ባይደን የዩክሬንንም ጉዳይ አንስተዋል። ሩሲያ ዩክሬንን ብትወር ምላሽ እንደሚኖርም አስጠንቅቀዋል። የዜና ማዕከላችን ሪፖርተሮች በእነዚህ ርዕሶች በተለያዩ ጉዳዮች ላይ ያጠናቀሯቸው ዘገባዎች አሉ። ስመኝሽ የቆየ እንደሚከተለው አቀናጅታቸዋለች።
የመጀመሪያ ዓመት የስልጣን ዓመታቸውን መጠናቀቅ አስመልክቶ ትላንት በዋይት ሀውስ መግለጫ የሰጡት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ዓመቱን የፈተና ዓመት ሲሉ የገለጹት ሲሆን ጎን ለጎንም በርካታ መሻሻሎች መመዝገባቸውን ተናግረዋል። በተለይ የ1.9 ትሪሊየን ዶላር የኮሮና ቫይረስ ጉዳት ማገገሚያ ለማጽደቅ ስምምነት ላይ መደረሱና የተዳከመውን የሀገሪቱን መሰረታዊ ልማት ለማሻሻል የጸደቀው የ1 ትሪሊየን ዶላር በጀት ትልቅ ስኬት መሆኑን ባይደን በኩራት ገልጸዋል።
መደረግ የማይችል ነገር ቃል አልገባሁም፣ ግን ማድረግ የሚቻለውን ነገር ካያችሁ ግን እጅግ ብዙ ነገር ማሻሻላችንን ማየት ትችላላችሁ። እስካሁን ድረስ ማድረግ ያልቻልኩት ነገር የሪፐብሊካን ፓርቲ አባል የሆኑ ጓደኞችን በዚህ አገር ነገሮች እንዲሻሻሉ ማድረግ የሚያስችለውን መንገድ እንዲቀላቀሉ ማድረግ አለመቻሌ ነው።
እንደ አውሮፓውያን አቆጣጠር ባለፈው ዓመት መጋቢት ወር ላይ የጸደቀው የኮቪድ-19 መከላከያ በጀት በርካታ አሜሪካውያን ቤተሰቦችንና የንግድ ተቋማትን መደገፍና ድህነትን መቀነስ ቢችልም በከፍተኛ ሁኔታ እያሻቀበ ያለው የዋጋ ግሽበት የድጎማውን ተጽዕኖ እንደቀነሰው አሜሪካውያን ሸማቾች ይገልጻሉ።
በኮቪድ ምክንያት ሰዎች ገንዘብ የላቸውም። አሁን ወደ ስራችን ስንመለስ ደግሞ ይሄ መጣ። ዛሬ ያለው የጋዝ ዋጋ እጅግ አስደንጋጭ ነው።
በታህሳስ ወር ላይ የታየው የሸማቾች ዋጋ ባለፈው ዓመት ከነበረው ጋር ሲነጻጸር የ7% ጭማሪ አለው። ይህም ባለፉት 40 ዓመታት ውስጥ ያልታየ የዋጋ ግሽበት ሲሆን የባይደን አስተዳደር ኢኮኖሚውን ለማንሰራራት የያዘውን እቅድ አቀዛቅዞታል።
መጀመሪያ ላይ የነበረው የስራ አጥነት ጥያቄ ባለፈው ዓመት 812,000 ነበር። አሁን ደግሞ ወደ 210,000 ወርዷል። ስራ አጥነትም የስራ ፈጠራም ፕሬዝዳንቱ ስልጣን ከመያዛቸው በፊት ከነበረው ተሻሽሏል። ከኮቪድ-19 ጋር በተያያዘ ከዓመት በፊት የተከተቡት ሰዎች 1% ነበሩ። አሁን ግን 74% አዋቂዎች ተከትበዋል።
በርግጥ የኮቪድ-19 ክትባት ከ200 ሚሊዮን በላይ ለሚሆኑ አሜሪካውያን የመከላከል አቅም የፈጠረ ሲሆን ኦሚክሮን በቫይረሱ የተያዙና ሆስፒታል የሚገቡ ሰዎችን ቁጥር በድጋሚ እስከሚጨምረው ድረስ ያለፈው ዓመት በተወሰነ መልኩ የተረጋጋ እንዲሆን አድርጓል። የወረርሽኙ በድጋሚ ማንሰራራትና የዋጋ ግሽበቱ ግን የጆ ባይደን ተቀባይነት ወደ 45% እንዲወርድ ለማድረግ ትልቅ ሚና እንዳላቸው ኢፕሶስ የተሰኘ የገበያ ጥናት ተቋም የሕዝብ ግንኙነት ምክትል ፕሬዝዳንት የሆኑት ማሎሪ ኖኤል ይገልጻሉ።
ፕሬዝዳንቱ በምርጫ ዘመቻቸው ወቅት ኮቪድ-19ን ለማጥፋትና ምጣኔ ሀብቱን ለማሻሻል እንዲሁም ሕይወት ወደ ቀድሞ እንዲመለስ ለማድረግ ቃል ገብተው ነበር። ወረርሽኙ በተባባሰ ቁጥርም አሜሪካኖች እርግጠኛነታቸውን ያጣሉ። አሁንም ወረርሽኙ መኖሩ የበለጠ እንዲማረሩ ያደርጋቸዋል።
ባይደን የተሻለ የኑሮ ዋስትና ለመገንባትና የአየር ንብረት ለውጥን ለመዋጋት እንዲያስችላቸው የጠየቁት የ1.8 ትሪሊየን ዶላር በጀት አሁንም በአሜሪካው የሕግ አስፈጻሚ ምክር ቤት እንደተያዘ ነው። ባይደን በትላንትናው ዕለት ባደረጉት ንግግርም ምናልባት ግዙፉ ዕቅዳቸው በትንንሹ መከፋፈል ሊኖርበት እንደሚችል የተናገሩ ሲሆን አስተዳደራቸው ሀገሪቱ ያላትን የኮቪድ-19 ምርመራ አቅም ኦሚክሮን ካስከተለው ወረርሽኝ በላይ እንዲሆን ማድረግ እንደነበረበት አምኖ ተቀብለዋል። ከዚህ በተጨማሪ ዩናይትድ ስቴትስ ከአፍጋኒስታን የወጣችበት እጅግ ፍርሃት አልባ መንገድ ባይደን በመራጮች እይታ የነበራቸው ተቀባይነት በከፍተኛ ሁኔታ እንዲያሽቆለቁል አድርጓል። የባይደን አንደኛ ዓመት የስልጣን ዘመን ሲጠናቀቅ ከራሺያ ጋር ያላቸው ግንኙነትም እንዲሁ ከፍተኛ ውጥረት ውስጥ ገብቷል። ባይደን በትላንቱ ንግግራቸው የራሺያ አቻቸው ዩክሬንን እንዳይወሩ በማስጠንቀቅ የውጭ ጉዳይ ሚኒስትራቸው በዚህ ሳምንት በዩክሬን ዋና ከተማ ኪቭ ያስተላለፉትን መልእክት አጠናክረዋል።
Russia will be held accountable if it invades and it depends on what it does.
ራሺያ ወረራ ከፈጸመ ተጠያቂ ይሆናል። ምላሹ በድርጊቱ መጠን ይሆናል። መጠነኛ ወረራ አድርጎ ምን ማድረግ እንዳለብን መደራደር አንድ ነገር ነው። ግን አሁን ድንበር አካባቢ ባሰባሰቡት ኃይል መጠን ማድረግ የሚችሉትን ያክል የሚያደርጉ ከሆነና ዩክሬን ላይ ወረራ ከፈጸሙ ለራሺያ ትልቅ ቀውስ ነው የሚሆነው። አጋሮቻችን ከፍተኛ ዋጋ ለማስከፈልና በራሺያና በራሺያ ኢኮኖሚ ላይ ትልቅ ጉዳት ለማድረስ ዝግጁ ናቸው።
ባለፉት ሳምንታት የራሺያ ፕሬዝዳንት ቭላድሚር ፑቲን በ10 ሺዎች የሚቆጠሩ ወታደሮችን በዩክሬን ድንበር ያሰባሰቡ ሲሆን ዩክሬንና ዩናይትድ ስቴትስ ድርጊቱ ግልጽ ማስፈራሪያ ነው ሲሉ ቆይተዋል። በሁለቱ ሀገራት መካከል የተፈጠረውን ውጥረት ለማርገብ ባይደንና ፑቲን ታህሳስ ወር ላይ 2 ጊዜ በስልክ የተወያዩ ሲሆን ባለፈው ሳምንት የዲፕሎማሲ ቡድኖቻቸው በ3 የአውሮፓ ሀገራት ላይ ስብሰባ አድርገዋል። በቴክሳስ ዩኒቨርሲቲ የታሪክ መምህር የሆኑት ጀርሚ ሱሪ ባይደን ከራሺያ ጋር ያላቸው ግንኙነት ምን መምሰል እንዳለበት ከቀዝቃዛው ጦርነት ተምረዋል ይላሉ።
One of the lessons from the Cold War is you have to be clear where your lines are.
በቀዝቃዛው ጦርነት ጊዜ አቋምን ግልጽ ማድረግ አስፈላጊ ነበር። አሁንም ቭላድሚር ፑቲን አሜሪካ ያላትን ቁርጠኝነት አሳንሰው እንዳያዩ ግልጽ ማድረግ ያስፈልጋል። ዩናይትድ ስቴትስ ያላት ግብ አንድ እንደሆነም ያሳየ ነው። ዩክሬንን አሁን ወደ ኔቶ የማምጣት ዓላማ የለንም። ግን ደግሞ የኔቶን የወደፊት ዕጣ ፈንታ የውጭ ኃይል እንዲቆጣጠረው መፍቀድ አይኖርብንም። ይህንን መስመር በግልጽ ማስቀመጥ አስፈላጊ ይመስለኛል።
የሁለቱ ሀያላን ሀገራት የወደፊት ሂደት አለየለትም። ለአሁኑ ብሊንከን ከራሺያ አቻቸው ጋር አርብ ለመነጋገር ቀጠሮ ያዙ ሲሆን ባይደን እንደሚሉት ፑቲን ቀጣዩን እርምጃቸውን እስኪወስኑ ዩክሬን በንቃት ሁኔታውን መከታተሏን ትቀጥላለች።